ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ባለፈው ሳምንት ያቀረብኩት የወንጌል ትምህርት ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋለች በሚል ርዕስ ላይ የተመሰረተ ይሆናል። እጆቻችንን ወደ እርሱ የምንዘረጋው የምናመልከው አምላካችን ልዑል እግዚአብሔር በሰዎች ልጆች ላይ የሚሰለጥን የማያምኑትን ነገስታትን እንኳን በስልጣኑ ስር የሚያንበረክክ ታላቅ አምላክ እንደሆነ እስራኤላውያኖችን እግዚአብሔር ከሰጣቸው የተስፋ ምድር ያመልኩበት የነበረውንም ቤተ መቅደስ ሁሉ አፍርሶ በምርኮ በማጋዝ በሀገሩ ያኖራቸው የነበረውን ናቡከደነጾርን እንዴት እንዳስተማረው እግዚአብሔር የስልጣኑን ታላቅነት የአምላክነቱን የአማልክት ሁሉ አምላክነቱን እንዴት እንዳሳየው ተመልክተናል። በዚያ ትምህርቱ ስንመለከት ይህ የባቢሎን ንጉስ የአህዛብ ንጉስ የነበረ ሰው በሰባት ዘመናት ከተማረው ትምህርት የተነሳ እግዚአብሔር ልዑሉ ጌታ በሰዎች ልጆች ላይ የሚሰለጥን ታላቅ አምላክ እንደሆነ እጅግ ታላቅ በሆነ ትህትና ራሱን አዋርዶ እግዚአብሔርን ካከበረ በኋላ ወደ ስልጣኑ እንዴት እንደተመለሰ ተመልክተናል። ክርስቲያን ነኝ የሚል እኔም ይህንን አምላክ አምናለሁ የሚል ሁሉ በሰው ልጆች መንግስት ላይ እሰለጥናለሁ ያለው እግዚአብሔር አምላክ ዛሬም ባለንበት ዘመን ይህ ስልጣኑ እንዲስ እንደሚሰራ ሊያምን ይገባዋል። ዛሬ በመድራችን በኢትዮጵያና በህዝባችን ጉዳይ መታመኛ የሚሆንልን ይኸው አምላክ ነው። እንዲህ ባለ ስልጣን በሰዎች መንግስት ላይ የሚሰለጥን አምላክ አለን ብለን ካመንን የምድራችንና የህዝባችንን ችግር በአምላካችን በእግዚአብሔር ፊት ልናቀርብ ይገባናል። ውድ አድማጮች ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋለች መፈክር አይደለም። እጆቿን ወደ እግዚአብሔር የምትዘረጋው ምድሪቱ አይደለችም፣ እግዚአብሔርን የምናምን እኛ ነን። እጆቻችንን ወደ እግዚአብሔር መዘርጋት የሚገባን በዚህ አምላክ በእግዚአብሔር የምንታመን እኛ የሰው ልጆች ነን። እጅን ወደ እግዚአብሔር ለመዘርጋት በእግዚአብሔር መታመን ያስፈልጋል። በእርሱ የሚደገፉና የሚታመኑ ብቻ ናቸው እጆቻቸውን ወደ እግዚአብሔር የሚዘረጉት። እንዲህ ባለ እምነት ወደ እግዚአብሔር እጆቻቸውን ለመዘርጋት እምነት ለሰው ልጆች እጅግ በጣም አስፈላጊ ነው። እጅን ወደ እግዚአብሔር መዘርጋት የመሸነፍ ወይንም የደካማነት ባህሪን አያሳይም። ደካማ በራሱ የሚታመን ሰው ነው። በእግዚአብሔር መታመን በፈጣሪ መታመን ትልቅ ኃይል ነው። የሰው ክብር የሳር ክብር ነው። ሳር እንደሚጠወልግ አበባም እንደሚረግፍ የሰው ክብርም እንዲሁ ይረግፋል። ጊዜ የማይለውጠው ትላንትናም ዛሬም ለዘላለም ያው የሆነ እግዚአብሔር ብቻ ነው። እጆቻችንን ወደ እግዚአብሔር ስንዘረጋ አንረታም፣ አንሸነፍም። የተሰለፈብን ወይንም የሚያሳስበን ምንም ይሁን ምን እጆቻችንን ወደ እርሱ ዘርግተን የምንታመንበት እግዚአብሔር ከሁሉ ይበልጣል። እጆቿን ወደ እግዚአብሔር የምትዘረጋው ኢትዮጵያ የምትዘረጋው እጇን ማንጻት አለባት። እግዚአብሔር በነቢዩ በኢዩኤል በኩል እስራኤላውያን እንዴት አድርገው ወደ እግዚአብሔር መቅረብ እንዳለባቸው ሲመክራቸው በምዕራፍ 2 ቁጥር 13 ላይ እንደዚህ ይላል፣ ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል። እናንተ ኃጢአተኞች እጆቻችሁን አንጹ፣ ሁለት ሐሳብ ያላችሁም እናንተ ልባችሁን አጥሩ በሚል ቀስቃሽ ምክር እግዚአብሔር ራሱ በነቢዩ በኩል ሆኖ ሲናገራቸው እናያለን። ወደ እግዚአብሔር ቅረቡ ያለ የሚናገራቸው ሰዎች ምን አይነት ሰዎች እንደሆኑ ልብ እንበል። ወደ ራሱ እግዚአብሔር ሊያቀርባቸው ያለው እሱ እግዚአብሔር ራሱ ነው። እንደዚህ ያለ የሚጠራቸው እናንተ ኃጢአተኞች እጆቻችሁን አንጹ፣ ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩ ይላቸዋል። እስራኤላውያኖቹ ኃጢአተኞች ናቸው፣ እጆቻቸው ንጹሆች አይደሉም። ሁለት ሐሳብ ያላቸው ያልጠራ ልብ ያላቸው ናቸው። እግዚአብሔር ግን ወደ እርሱ እንዲቀርቡ ይጋብዛቸዋል። እነዚህን አጥያተኛነታቸውን እጆቻቸውን የማንጻትን ልባቸውን የማጥራትን ተግባር ግን ሊፈጽሙ ይገባቸዋል። እኛ ኢትዮጵያውያን እጆቻችንን የምንዘረጋው እንደ እስራኤላውያን እጆቻችንን አንጽተን ከሁለት ሐሳብ ከተከፈለ ልብ ራሳችንን መልሰን እንዲሁም ልባችንን በማጥራት መሆን አለበት። ዛሬ ይህንን ሊያደርግልን የሚችል የጌታ ኢየሱስ ክርስቶስ ደም ብቻ ነው። የዓለምን ሁሉ ኃጢአት የሚያስወግደው የእግዚአብሔር ልጅ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ነገር ግን ሰዎች ለመንጻት ራሳቸውን በእግዚአብሔር ፊት ማቅረብ ይገባቸዋል። የእግዚአብሔርን እርዳታ የሚፈልጉ ሁሉ ይህንን ማስተዋል ይገባቸዋል። ሙሴን ከሞተ በኋላ እስራኤልን ወደ ተስፋይቱ ምድር እንዲያገባ እግዚአብሔር ያስነሳው ኢያሱ የሚባል ሰው ነበር። ይህ ሰው በብዙ የተስፋ ቃል እግዚአብሔር አብሮት እንደሚሆን ቃል የተገባለት ትልቅ የእስራኤል መሪ ነበር። እግዚአብሔር የሰጠውን የተስፋ ቃል ልብ ብለን እንመልከት። የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ አለው። እነሆ ባሪያዬ ሙሴ ሞቷል። እንግዲህ አሁንም አንተና ይህ ሕዝብ ሁሉ ተነሱ፣ ለእስራኤላውያን ወደምሰጣቸው ምድር ለመግባት ዮርዳኖስን ወንዝ ተሻገሩ። ለሙሴ በሰጠሁትም ተስፋ መሰረት እግራችሁ የሚረግጠውን ቦታ ሁሉ እሰጣችኋለሁ። የርስታችሁ ዳርቻ ከምድረ በዳው እስከ ሊባኖስ፣ ከታላቁ ወንዝ ከኤፍራጥስ አንስቶ የኬጥያውያንን ምድር በሙሉ ይዞ በምዕራብ በኩል እስከ ታላቁ ባህር ይደርሳል። በሕይወትህም በምትኖርበት ዘመን ሁሉ ማንም አይቋቋምህም። ከሙሴ ጋር እንደነበርኩ ሁሉ ካንተም ጋር ሆናለሁ። ከቶ አልጥልህም፣ አልተውህም። ጽና። ለቀደሙት አባቶቻቸው እሰጣችኋለሁ ብዬ የማልኩላቸው ምድር እንዲወርሱ ይህን ሕዝብ የምትመራ አንተ ነህና በርታ። አይዞ፣ ብቻ አንተ በርታ። ባሪያዬ ሙሴ የሰጠህን ትእዛዝ ሁሉ በጥንቃቄ ጠብቅ። በምትሄድበትም ሁሉ እንዲሳካልህ ወደ ቀኝም ወደ ግራም አትበል። ይህ የሕግ መጽሐፍ ከአፍ አይለይ። በውስጡ የተጻፈውን ሁሉ በጥንቃቄ እንድትፈጽመው ቀንም ሆነ ሌት ከሐሳብህ አትለየው። ይህን ካደረግህ ያሰብከው ይቀናል፣ ይሳካልም። በምትሄድበትም ሁሉ እግዚአብሔር አምላክህ ካንተ ጋር ነውና አይዞህ፣ በርታ፣ ጽና፣ አትፍራ፣ አትደንግጥ ብዬ አላዘዝኩህምን? እያለ እግዚአብሔር ይህንን ሰው በብዙ ድፍረት እየተደፋፈረ እግዚአብሔር በሰጠው ተስፋ ቃል ላይ ቆሞ እንዲመራ ሕዝቡን እግዚአብሔር ሲደግፈው እናያለን። እንዲህ በመሰለ የተስፋ ቃል እግዚአብሔር ከእርሱ ጋር እንደሚሆን ማንም ሊቋቋመው በማይችል ጸጋ ተደግፎ ሕዝብን ሊመራ የተመረጠውና የተጠራው ኢያሱ ብዙ ሳይቆይ በጣም አናሳና ጥቂት በሆኑ ጠላቶቹ ፊት ያዘመተው የእስራኤል ሰራዊት ለሽንፈት የበቃበትን ታሪክ እናያለን። እግዚአብሔር የመረጠውና የሾመው ከእርሱም ጋር ሆናለሁ ብሎ ያጸናው ኢያሱ ለምን ለሽንፈት ሊዳረግ ቻለ? ኢያሱ ከእግዚአብሔር በተቀበለው ተስፋ ተሞልቶ እስራኤልን በኢያሪኮ ላይ በማዝመት እግዚአብሔር ታላቅ ድልን እንዲቀዳጅ አደረገው። ይህን ሁሉ እግዚአብሔር አርጎለታል። ኢያሪኮን ከመውረሩ በፊት በምዕራፍ 5 ላይ ከ14 እስከ 15 ብንመለከት እንዲህም ሆነ፣ ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ፣ እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበር። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ወይስ ከጠላቶቻችን ወገን ነህ አለው። እርሱም አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ መጥቻለሁ አለው። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና ጌታዬ ለባሪያው የሚነግረው ምንድን ነው አለው የሚል ቃል እናገኛለን። ምንም እንኳን አይሁዳውያኑ ሰራዊት ቢያሰልፉም ከእግዚአብሔር ዘንድ የተላከ ሌላ ሰራዊት ደግሞ እንደነበር ኢያሱ እንዲያስተውል ይህንን የእግዚአብሔርን ሰራዊት አለቃ መልአክ እንደ ተገናኘ እናያለን። ይህ እግዚአብሔር ሰራዊት አለቃ የታየው አይሁዳውያኑ በጌልጌላ ከተገረዙ በኋላ ፋሲካን አክብረው የምድሪቱን ፍሬ በልተው አዲስ ህይወት በጀመሩበት ጊዜ ነበር። በምዕራፍ 5 ቁጥር 7 ላይ በጌልጌላ እግዚአብሔር ኢያሱን ዛሬ የግብጽን ነውር ከናንተ አንከባል ይያለው ስለሚለው ህዝቡ የተቀደሰበት ጊዜ ነበር። ይሁሉ ከኋላ ከሆነ በኋላ ነበር እስራኤላውያኖች ወደ ኢያሪኮ በመዝመት ድልን የተቀዳጁት። አይሁዳውያኑ በኢያሪኮ ላይ ሲዘምቱ እግዚአብሔር ከምርኮ ምንም እንዳይወስዱ በብርቱ አስጠንቅቋቸው ነበር። ይህንን ማስጠንቀቂያ መተላለፋቸውን ኢያሱ አላስተዋለም። ኢያሱ በኢያሪኮ በተቀዳጀው ድል ጋይ የምትባለውን ትንሽ ከተማ ለመውጋት ሰላዮችን ይልካል። በኢያሪኮ ላይ የተቀዳጁትን ድል በመመልከት በአሸናፊነት መንፈስ ጋይን የገመገሙት ሰዎች ሰላዮቹ ስለ ጋይ የሰጡት ዘገባ እንደዚህ የሚል ነበር። ወደ ኢያሱ ተመልሰው 2 ወይም 3 ሺህ ያህል ሰው ወጥቶ ጋይን ይምቱ እንጂ ህዝቡ ሁሉ አይውጣ፣ ጥቂቶች ናቸውና ህዝቡ ሁሉ ወደዚያ ለመሄድ አይድከም አሉት የሚል ቃል እናያለን። ይህንን መረጃ በመከተል ኢያሱ 3000 ያህል ሰዎች በጋይ ላይ አዘመተ። ነገር ግን ብዙ ሳይቆይ 3000 እስራኤላውያን ተዋጊዎች ከጋይ ሰዎች ፊት ሸሽተው ተመለሱ። የጋይ ሰዎችም 36 እስራኤላውያኖችን እንደገደሉ የእግዚአብሔር ቃል ይነግረናል። ኢያሱ ይህ ሁኔታ አስደንግጦት በታላቅ ሐፍረትና ፍርሃት ሆኖ ያደረገውን የእግዚአብሔር ቃል ይነግረናል። ይህ ታላቅ ተስፋ እግዚአብሔር ሰጥቶት ካንተ ጋር ሆናለው ጽና በርታ የተባለው ኢያሱ፣ የእግዚአብሔርን የሰራዊት አለቃ መልአክ ያየ ኢያሱ፣ በእግዚአብሔር የተደገፈ ይህ ታላቅ ሰው፣ ውድ ወገኖቼ የዮርዳኖስ ባህር ለሁለት ቦታ የዮርዳኖስ ወንዝ ለሁለት የተከፈለለት ኢያሱ፣ እግዚአብሔር በድንቅ ሁኔታ እየመራው የነበረ ኢያሱ ያዘመተው ሰራዊት ተሸነፈ። እግዚአብሔር በመልካም አስጀምሮ በክፉ ይጨርሳልን? እንዴት ነው እግዚአብሔር እንዲህ ያለ ነገር የሚያደርገው? ይህንን ሰው ሙሴን እንዲተካ አይዞ በርታ ብሎ ራሱ አሰማርቶ እግዚአብሔር መልካም ነገር በሕይወቱ አሳይቶት እንዴት ኢያሱ ለሽንፈት ይበቃል? እግዚአብሔር የተናገረውን አይጠብቅምን? ውድ ወገኖቼ ኢያሱ ይህ ሁኔታ አስደንግጦት በታላቅ አፍረትና ፍርሃት ሆኖ በምዕራፍ 7 ከቁጥር 6 እስከ 7 ላይ እንደዚህ ባለ ሁኔታ በእግዚአብሔር ፊት ሲሆን ያለን፣ ኢያሱም ልብሱን ቀደደ፣ እርሱና የእስራኤል ሽማግሌዎች በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ በራሳቸውም ላይ ትቢያ ነሰነሱ። ኢያሱም አለ፣ ዋይ ጌታ እግዚአብሔር ሆይ፣ በአሞራውያን እጅ አሳልፈ ተሰጠን፣ ታጠፋንም ዘንድ ይህን ሕዝብ ዮርዳኖስን ለምን አሻገርኸው? በዮርዳኖስ ማዶ መቀመጥን በወደድን ነበር። እኮ ጌታ ሆይ፣ እስራኤል በጠላቶቻቸው ፊት ከሸሹ ምን እላለሁ? ከነአናውያንም በምድሪቱ የሚኖሩ ሁሉ ሰምተው ይከቡናል፣ ስማችንንም ከምድር ያጠፋሉ። ለታላቁ ስምህ የምታደርገው ምንድን ነው? እያለ በታላቅ ትህትና እግዚአብሔርን ሲጠይቅ እንመለከታለን። ኢያሱ በእግዚአብሔር ፊት ሆኖ እንዲስኪለምን ያደረሰው ምንድን ነው? እስራኤልን ለዚህ ሽንፈት ያበቃው ምንድን ነው? እግዚአብሔር የገባለት የተስፋ ቃል ሁሉ የት ገባ? ያ ዮርዳኖስን ከፍሎ ያሻገራቸው፣ የኢያሪኮን ቅጥር ያፈራረሰው፣ ኢያሪኮን ከመውረራቸው በፊት የተያዘው፣ ሰይፍ ይዞ የቆመው እግዚአብሔር መልአክ የታየው ኢያሱ ያዘመተው ሰራዊት እንዴት ሊረታ ቻለ? ውድ ወገኖቼ እነዚህን ሁኔታዎች ስንመለከት እጅግ በጣም እንደነቃለን። በኢያሱ ምዕራፍ 6 ቁጥር 2 ላይ ከጋይ በፊት ኢያሪኮ ላይ የዘመተው ሰራዊት ከመዝመቱ በፊት እግዚአብሔር ኢያሱን ተመልከት፣ ኢያሪኮንና ንጉሷን ጽኑዓን ኃያላኗንም በእጅህ ሰጥቻለሁ ያለው አምላክ ነበረ። ያምላክ ወዴት ሄደ? በጣም ጥቂት በሆኑ ሰራዊቶች ይሸነፋሉ የተባሉ የጋይ ሰዎች እስራኤልን እንዴት አባረሩት? ኢያሱ በእግዚአብሔር ፊት ተደፍቶ ሲለምን የቆየው እስከ ማታ ድረስ ነበር። እግዚአብሔር ለኢያሱ የሰጠው መልስ እንዲህ ይላል። እግዚአብሔርም ኢያሱን እንዲህ አለው፣ ተነስ፣ ለምን በግንባርህ ተደፋህ? እስራኤል በድሏል። እንዲጠብቁ ያዘዝኳቸውን ቃል ኪዳኔን ጥሰዋል። እርሱም እርም የሆነውን ነገር ወስደዋል፣ ሰርቀዋል፣ ዋሽተዋል፣ የወሰዱትንም ከራሳቸው ንብረት ጋር ደባልቀዋል። እንግዲህ እስራኤላውያን ጠላቶቻቸውን ለመቋቋም ያልቻሉት በዚህ ምክንያት ነው። ጀርባቸውን አዙረው የሸሹትም ለጥፋት በመዳረጋቸው ነው። እርም የሆነውን ነገር ከመካከላችሁ ካላጠፋችሁ ከዚህ በኋላ ከእናንተ ጋር አልሆንም። ተነሳ፣ ሕዝቡን ቀድስ፣ እንዲህም በላቸው፣ እስራኤል ሆይ እርም የሆነው ነገር በመካከላችሁ ስላለ ይህን ካላስወገዳችሁ ጠላቶቻችሁን ለመቋቋም እንደማትችሉ የእስራኤል አምላክ እግዚአብሔር ተናግሯልና ለነገ ራሳችሁን ለማዘጋጀት ሰውነታችሁን ቀድሱ አለው። ውድ ወገኖቼ፣ ይህን ታሪካዊ ሁኔታ ስንመለከት ብዙ ትምህርት እንማራለን። እግዚአብሔር የገባው ቃል የቱንም ያህል እንዳለን ለእኛ እግዚአብሔር ገባልኝ፣ ተናገረን፣ ስለ ሀገራችን፣ ስለ ግላችን አለን የምንለው ነገር እንዳለን ብናምንም ወይንም የቱንም ያህል እግዚአብሔርን በፊቱ ተደፍተን ብንለምንም እግዚአብሔር የማይሆንለት ነገር እንዳለ ማወቅ እንዳለብን እንማራለን። እግዚአብሔር ሰዎች በሚለምኑት ልመና አይገደድም። እግዚአብሔር የጽድቅና የፍትህ አምላክነቱን የሚተው አምላክ አይደለም። እግዚአብሔር በመዝገብና በወረቀት ላይ በተቀመጠ መተዳደሪያ ደንብ የሚሰራ ንጉሥ አይደለም። እንዲህ ብለሃልና እንዲህ አድርግ ተብሎ እንዲህ ተጽፏልና ሕጉ ይከበር እንደሚባል እግዚአብሔር ልናስገድደው አንችልም። እግዚአብሔር አምላክ ነው። አምላክነቱ፣ ጻድቅነቱ፣ መለኮታዊ ስልጣኑ ሊከበር ይገባዋል። እግዚአብሔር በእግዚአብሔርነቱ ሳይከበር ያለው ነገር ሳይፈጸም ሰው ሳይታዘዘው እንደ ፈቃዱ ሳይመላለስ ይህን አድርግ ብለን እጁን ልንጠመዝዘው ሃንገር ስትራይክ ብናደርግ እግዚአብሔር እሺ አይልም። የእስራኤል ሊቀ ካህን የነበረው ኤሊ በእግዚአብሔር ቤት ላይ ለዘላለም ካህን ሆኖ እንዲኖር የአባቶቹን ዘር ሁሉ እግዚአብሔር የመረጠው ሰው ነበር። ከሱም ይህንን ትምህርት እንማራለን። ይሁን እንጂ ምንም እንኳን እግዚአብሔር እንዲህ ያለ ተስፋ ባለው ሁኔታ፣ ውድ ወገኖቼ፣ የአባቶቹ የዘር ግንድ በሙሉ ለሊቀ ካህንነት እንደተመረጡ እግዚአብሔር ቢናገራቸውም በዚህ ሰው ታሪክ ውስጥ ግን የተፈጸመው ነገርን ተመልክቶ እግዚአብሔር ሲናገር ያለው እጅግ በጣም ብርቱ ነገር ነው። በአንደኛ ሳሙኤል ምዕራፍ 2 ቁጥር 30 እስከ 32 ላይ እግዚአብሔር የተናገረውን ተመልከቱት። ስለዚህ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእውነት ቤትህ የአባትህን ቤት ለዘላለም በፊቴ እንዲኖር ተናግር ያለው እግዚአብሔር ራሱ ተናግሮ ነበር። አሁን ግን እግዚአብሔር እንዲህ ይላል፣ ያከበሩኝን አከብራለሁ፣ የናቁኝ ይናቃሉ፣ ይህ አይሆንልኝም። እነሆ ለቤትህ ሽማግሌ እንዳይገኝ ክንድህን የአባትህንም ቤት ክንድ የምሰብርበት ዘመን ይመጣል፣ በእስራኤልም በረከት ሁሉ በማደሪያዬ ጠላትህን ታያለህ፣ በቤትህ ለዘላለም ሽማግሌ አይገኝም አለው። እንዴት የሚያስደነግጥ የሚያስፈራ ነገር ነው። ውድ ወገኖቼ፣ ኤሊ ምን አድርጎ ነው ይሄ ሁሉ የሆነው? ኤሊ ሊቀ ካህኑ ልጆቹ በእግዚአብሔር ቤተ መቅደስ ውስጥ ለእግዚአብሔር የሚቀርበውን ሲያራክሱ ደግሞም ከሴቶች ጋር ዝሙትን በቤተ መቅደስ ሲፈጽሙ እንደነበረ ያውቃል። ዝም ብሎ ልጆቹን መገሰጽ፣ መምከር፣ መመለስ ያልቻለ ሊቀ ካህን ነበር። ከዚህ የተነሳ እግዚአብሔር ምን አደረገው? ይኸው የተናገረውን ቃል ሊናገር ቻለ። ምንም እንኳን የአባቶቹ ቤት ከእርሱ ቀደም የነበሩት ሊቀ ካህናቶች የእነሱ ልጅ የልጅ ልጅም ቢሆንም እንኳን እግዚአብሔር ለነሱ የገባው የዘላለም ቃል ኪዳን ቢኖርም እግዚአብሔር ይህ አይሆንልኝም ያለ አምላክ መሆኑን እንዳንረሳ። እግዚአብሔር በመድራችን ላይ እኛም ጸሎታችን እንዲሰማ ከነዚህ ታሪካዊ ሁኔታዎች ልንማረው የሚገባውን ማወቅ አለብን። ኢያሱ በብዙ የተስፋ ቃል የተጠራ የተደገፈ መሪ ነበር። ኤሊም እግዚአብሔር ቃል ኪዳን ከገባለት የትውልድ ሐረግ ይወጣ እግዚአብሔር ለዘላለም ካህን እንዲሆን ትውልዱን የባረከ ሰው ነበር። እግዚአብሔር የቱንም ያህል የሰጣቸው የተስፋ ቃሎች ቢኖሩ ስለ ኢትዮጵያ እንበል ስለ ግላችን እንበል ስለ ቤተሰባችን እነዚያ የተስፋ ቃሎች እንደመፈክር ይያሰማን ይሆናልና ይሆንልናል በማለት በንታመን የተስፋ ቃሎቹን ተፈጻሚዎች ልናደርጋቸው አንችልም። እግዚአብሔር የሰጠውን የተስፋ ቃል በመለኮት ስልጣኑ የሚፈጽም ቅዱስና የተፈራ አምላክ ነው እንጂ በሰጠው የተስፋ ቃል ሰው የሚያስገድደው አምላክ አይደለም። ስለዚህ ምንም እንኳን በእግዚአብሔር ቃል ውስጥ በርካታ የተስፋ ቃሎች ለግልም ለቤተሰብም ለሃገርም ለማንም ለቤተክርስቲያንም ብናስብ ነዚያን የተስፋ ቃሎች የሰጠው አምላክ ቃሉን በራሱ ስልጣን የሚፈጽም ነው እንጂ መተዳደሪያ ደንብና ኮንስቲቱሽን እየጠቀስን አንድን ባለ ስልጣን እንዲነውና እንዲያድርግ እንደምንል እግዚአብሔር ሊገደድ አይችልም። እግዚአብሔር ለተስፋ ቃሉን የሚፈጽምላቸው ሰዎች ሊያሟሉት የሚገባ ትልቅ ነገር እንዳለ ማወቅ አለብን። ስለዚህ ይህ ታሪካዊ ሁኔታ ለትምህርታችን መጻፉን የምናምን ሁሉ ዛሬ ምድራችን ኢትዮጵያና ህዝባችን በታላቅ ችግር ውስጥ እንዳሉ በመናይበት ጊዜ እጆቻችንን ወደ እግዚአብሔር ከመዘርጋታችን በፊት ምን ማድረግ እንዳለብን በጥልቀት በማስተዋልና በማሰብ ነገሮችን ልንመልከት ይገባል። እጆቻችንን ወደ እግዚአብሔር በመዘርጋት ስንለምን በመዝሙረ ዳዊት ባለው በእግዚአብሔር ቃል ብንመራ በጣም እጅግ የሚጠቅመን ይሆናል። ንጉስ ዳዊት እንደዚህ ይላል በመዝሙረ ዳዊት ምዕራፍ 34 ከቁጥር 12 ጀምሮ፣ ህይወትን የሚወድ በጎውንም ያይ ዘንድ እድሜን የሚመኝ ማን ነው? አንደበትህን ከክፉ ነገር ከልክል፣ ከንፈርህንም ከሽንገላ ጠብቅ። ከክፉ ሽሽ መልካሙንም አድርግ፣ ሰላምን ፈልጋት ተከተላት። የእግዚአብሔር ዓይኖች ወደ ጻድቃን ናቸው፣ ጆሮዎቹ ለጩኸታቸው ክፍት ናቸው። መታሰቢያቸውን ከምድር ለማጥፋት የእግዚአብሔር ፊት በክፉ አድራጊዎች ላይ ነው። ጻድቃን ሲጮሁ እግዚአብሔር ይሰማቸዋል፣ ከመከራቸውም ሁሉ ያድናቸዋል። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል። የጻድቅ መከራው ብዙ ነው፣ እግዚአብሔር ግን ከሁሉም ያድነዋል። አጥንቶቹን ሁሉ ይጠብቃል፣ ከነርሱም አንድ አይሰበርም። ኃጢአተኞችን ክፋት ይገድላቸዋል፣ ጻድቃንን የሚፍጠሉ ይፈረድባቸዋል። እግዚአብሔር የባሪያዎቹን ነፍስ ይቤዣል፣ እርሱንም መጠጊያ ያደረገ አይፈረድበትም ይላል። በመዝሙር 34 ላይ ከቁጥር 12 እስከ 22 ላይ ያለው ይህ ቃል በጣም ጸሎታችን እንዴት መሆን እንዳለበት ያሳየናል። ህይወትን ማየት ምንወድ በጎን ዘመን ለማየት እድሜ እንዲሰጠን በመድራችን ላይ ዛሬ ያለውን ክፉ ነገር እግዚአብሔር እንዲያነሳልን ስንፈልግ ሁላችንም ስለራሳችንም ስለህዝባችንም መልካም ነገርን ለማስተናገድ ለእግዚአብሔር የሚመቸው ነገር በልቦናችን እንዲኖረን መመኘት መናፈቅ አለብን። ኢዮኤል እንደተናገረው በመግቢያ ላይ እንዳነበብኩላችሁ ውድ ወገኖቼ እጆቻችንን ማንጻት አለብን፣ ልቦናችንን ማጥራት አለብን። አመለካከታችን ሁሉ ለጻድቁ አምላክ ለቅዱስ እግዚአብሔር የሚመች መሆን አለበት። ዛሬ በመድራችን ላይ ሰይጣናዊ አጋንንታዊ ሥራ እግዚአብሔር የሚያዝንበት ክፉ የሆነው ነገር ሁሉ እኛ ባናደርገውም ስለስሙ ብሎ እግዚአብሔር ምህረት እንዲያደርግልን በንስሐና በተዋረደ መንፈስ መጸለይ አለብን። ኢያሱ በእስራኤል ምድር በሕዝቡ መካከል የነበረውን ኃጢአት አያውቅም ነበር። ስለስም ብለህ ምታደርገው ምንድነው ብሎ እግዚአብሔር እንደጠየቀ እኛም ስለስሙ ብሎ እግዚአብሔር ምህረትን በኢትዮጵያ ላይ እንዲያደርግልን መጸለይ እንችላለን። እግዚአብሔር እንዲህ በቃሉ የሚመክረንን መንገድ ተከትለን ብንጸልይ ይሰማናል። እግዚአብሔር እንዲህ በመሰለ ልቦና ተሞልተን ለመለመን እንዳንበቃ የሚከሰን ህሊና ካለን እግዚአብሔር በልጁ በኢየሱስ ክርስቶስ ደም ኃጢአታችንን ሁሉ ያነጻልናል። መሐሪ አምላክ ነው። በግብዝነት ከመጸለይ በደልና ኃጢአታችን ይቅር እንዲለን በልጁ በኢየሱስ ክርስቶስ ደም ከኃጢአት ሁሉ እንዲያነጻን ብንጠይቅ ይህ እጅግ የተሻለ ይሆናል። የሰማችሁትን ሁሉ ለደህንነት ለበረከትና ለጥቅም ለመታነጽ ያድርግላችሁ። ሞቶ በተነሳው በናዝሬቱ በኢየሱስ ክርስቶስ ስም አሜን።